ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጥቅምት 12 2016 ዓመተ ምህረት ዝግጅታችን ጀመረ። መንግስት በአማራ ክልል አንጻራዊ ሰላም ሰፍኗል ቢልም በጸጥታ ችግሩ እንደተባባሰ ነዋሪዎች ገለጹ።
ሞት ከአምስት በላይ ተቋሙ ላይ በጣም ክሪቲካል ነበሩ። በጣም አስቸጋሪ ሁኔታ ውስጥ የነበሩ ተቋሙ ላይ ሞቷል። ከዛ በተጨማሪ ደግሞ ውጭ ወጥተው በጣም ብዙ በቃ ሪፈር ብትላቸው መዳን የሚችሉ ግን በየትኛው መንገድ ሪፈር ትላለ እና ወደ ቤታቸው ይዘው ሄደው በቤታቸው 10 በላይ ሞተዋል።
የበረሃት ወረዳ ከተማ በሆነውና በመተብላ ተብሎ በሚጠራው ጤና ጣቢያ እንደሚሰሩና የደህንነት ስጋት ስላለባቸው ስማቸው እንዳይገለጽ የጠየቁንን የጤና ባለሙያ ነው የሰማችሁት። የዚህ ዜና ዝርዝር ከአብይ ዜና በኋላ ይቀርባል። በሽግግር ፍትህ ፖሊሲ ላይ የሚሰነዘሩት ትችቶች ተገቢ እንዳልሆኑ በመግለጽ የፍትህ ሚኒስትሩ ተቃውሟል። እነዚህና ሌሎች መሰናዶች በምሽቱ ዝግጅታችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ለዜናው እንግዱ ወልዴ እዚህ አጠገቤ ይገኛል። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረን እንቆያለን። እናንተም አብራችሁን ሁኑ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ እንግዱ።
በድጋሚ እንደምን አመሻችሁ። እስራኤል ጋዛንና በሊባኖስ የሂዝቦላ ኢላማዎችን መደብደቧን ቀጥላለች። ባይደን የእስራኤልና ሐማስ ጦርነትን በተመለከተ ከአምስት አገራት መሪዎች ጋር ተወያዩ። እንዲሁም የሩሲያው የውጭ ጉዳይ ሚኒስትር በአርሜኒያ አዘርባጃን ስብሰባ ላይ ለመገኘት ኢራን ገብተዋል የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። እስራኤል ዛሬ ሰኞም የጋዛ ሰርጥን እና በሊባኖስ የሚገኙ የሂዝቦላ ኢላማዎችን ደብድባለች። ከበባ ውስጥ ያለችው ጋዛ ሰማይ ዛሬም በጭስ ተቆርጦ ታይቷል። ፍልስጤማውያኑ በጥቃት ወቅት እንዲደበቁ የተነገራቸው ስፍራዎች ጭምር በጦር አውሮፕላኖች ተደብድበዋል ተብሏል። ጋዛም ወደ እስራኤል ሮኬት መወንጨፉ ተሰምቷል። አሜሪካ በበኩሏ ታጋቾችን ማስለቀቅ ንግግር እንዲጀመር ለማስቻል በሚል እስራኤል ጋዛን በምድር ገብታ ለማጥቃት ያላትን እቅድ እንድታዘገይ ጠይቃለች። በግብጽ መተላለፊያ ራፋ በኩል እርዳታ ወደ ጋዛ ለሁለተኛ ጊዜ ቢገባም በቂ እንዳልሆነ ተነግሯል። እስራኤል አሁንም ለሁለት ሳምንታት ኤሌክትሪክ ወደ ተቋረጠባት የጋዛ ሰርጥ ነዳጅ እንዲገባ እንዳልፈቀደች ታውቋል። ሆስፒታሎች የሕክምና ቁሳቁስና ለጄኔሬተሮች የሚሆን ነዳጅ እጥረት እንዳለባቸው አስታውቀዋል። የፍልስጤማውያን የጤና ሚኒስቴር ትናንት እሁድ እንዳስታወቀው በጋዛ ሰርጥ የሟቾች ቁጥር 4651 ሲደርስ 14254 ሰዎች ደግሞ ጉዳት ደርሶባቸዋል። ሐማስ የመዋጋት አቅሙ እስኪያከትም ድረስ ጥቃቱን እንደማያቆሙ የእስራኤል ባለስልጣናት በመናገር ላይ ናቸው። በሌላ በኩል የአውሮፓ ህብረት የውጭ ጉዳይ ኃላፊ የሆኑት ጆሴፍ ቦረል ለሰብአዊ ስራ ሲባል ግጭቱ ቆም ማለት እንዳለበት ለዜና ሰዎች ዛሬ ተናግረዋል። ይህ በእንዲህ እንዳለ የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን ትናንት እሁድ ከአምስት አገራት መሪዎች ጋር በእስራኤልና ሐማስ መካከል በሚካሄደው ጦርነት ላይ ተነጋግረዋል። ባይደን እና የእንግሊዝ፣ ካናዳ፣ ጣሊያን፣ ፈረንሳይና ጀርመን መሪዎች በጋራ በስልክ ከተወያዩ በኋላ ባወጡት የጋራ መግለጫ ለእስራኤልና ራሷን የመከላከል መብቷ ድጋፋቸውን ገልጸዋል። እስራኤል ዓለም አቀፍ ሰብአዊ ህጎችን እንድታከብርና በጋዛ የሚገኙ ሲቪሎች ጉዳት እንዳይደርስባቸው ጥንቃቄ እንድታደርግ ጠይቀዋል። ባለፈው አርብ ሁለት ታግተው የነበሩ አሜሪካውያን መለቀቃቸውንና የሰብአዊ እርዳታም ቅዳሜ ዕለት መግባት መጀመሩን መሪዎቹ በመልካም ተቀብለውታል። ግጭቱ ወደ ቀጠናው አገራት እንዳይዛመት ዲፕሎማሲያዊ ጥረት እንደሚያደርጉና በመካከለኛው ምስራቅ ዘላቂ ሰላም ለማስፈን ፖለቲካዊ መፍትሄ ለማግኘት እንደሚጥሩም አስታውቀዋል። ፕሬዝዳንት ባይደን በተጨማሪም የሰብአዊ እርዳታ ወደ ጋዛ መግባቱን በመልካም እንደተመለከቱት ትናንት እሁድ ለእስራኤል ጠቅላይ ሚኒስትር ቤንያሚን ናታንያሁ በስልክ ገልጸውላቸዋል። ሁለቱም መሪዎች የሰብአዊ እርዳታው ቀጣይነት ያለው እንደሚሆን አረጋግጠዋል ተብሏል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በአርሜኒያ እና አዘርባጃን የሰላም ሂደት ላይ በሚመክረው ጉባኤ ላይ ለመሳተፍ ዛሬ ኢራን መዲና ቴህራን ገብተዋል። የኢራን፣ ቱርክ እና የሩሲያ የውጭ ጉዳይ ሚኒስትሮች ከአርሜኒያ እና አዘርባጃን አቻዎቻቸው ጋር በሁለቱ አገራት መካከል የሰላም ስምምነት እንዲኖር የሚደረገው ጥረት የደረሰበትን ደረጃ በተመለከተ ይወያያሉ ተብሏል። የሩሲያ፣ አርሜኒያ እና አዘርባጃን የውጭ ጉዳይ ሚኒስትሮች የአዘርባጃን ኃይሎች በናጎርኖ ካራባክ ላይ ባለፈው መስከረም ጥቃት ከሰነዘሩ ወዲህ ሲገናኙ የመጀመሪያው እንደሆነ ተነግሯል። ሀገራቱ የአካባቢያቸውን ጉዳይ ካለ ምዕራባውያኑ ጣልቃ ገብነት ለመነጋገር እንደሚሹ የኢራን የውጭ ጉዳይ ሚኒስቴር አስታውቋል። አሜሪካና አውሮፓ ህብረትን የሚመለከት መሆኑን የሮይተርስ ዘገባ አመልክቷል። አሜሪካና የአውሮፓ ህብረት ሁለቱን ወገኖች ለማሸማገል መሞከራቸው መስኮብን ያበሳጨ ጉዳይ ነበር ተብሏል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ከሁለት ዓመታት በፊት በአልጄሪያ በተከሰተና የ90 ሰዎችን ህይወት በቀጠፈ የእሳት አደጋ ወቅት እሳቱን ለማጥፋት ሲሞክር የነበረን ግለሰብ እሳቱን ያስነሳው እርሱ ነው በሚል በእሳት አቃጥለው ገድለዋል የተባሉ 38 ግለሰቦች በሞት እንዲቀጡ ፍርድ ቤት ወስኗል። የ38 ዓመቱን ቀለም ቀቢ ጃሜል ቤን ኢስማኤል እሳቱን በማስነሳት መጠርጠሩን ሲያውቅ ራሱን ለፖሊስ አሳልፎ ሰጥቶ ነበር። በስፍራው የተሰበሰቡ ሰዎች ግን ከፖሊስ መኪና ውስጥ አውጥተው ከደበደቡት በኋላ በእሳት አቃጥለው ገድለውታል። ክስተቱ በመላ አገሪቱ ከፍተኛ ቁጣ አንቀስቅሶ ነበር። ጥቃቱን የፈጸሙት ሰዎች በወቅቱ ራሳቸውን ፎቶ ያነሱና ቪዲዮ የቀረጹ ሲሆን በኋላ ለመደበቅ ቢሞክሩም ጉዳዩ ያሳሰባቸውና ፍትህን የሚሹ ዜጎች ፎቶግራፎቹን ሰብስበው በማስቀመጣቸው በቀላሉ ሊለዩና ለፍርድ ሊቀርቡ ችለዋል። አልጄሪያ ከ30 ዓመታት በፊት የሞት ቅጣት እንዲቀር በማድረጓ በግለሰቦቹ ላይ የተላለፈው የሞት ቅጣት ወደ እድሜ ልክ እስራት ይቀየራል ተብሏል። ክስ የተመሰረተባቸው 94 ግለሰቦች ውስጥ 27 የሚሆኑት ጥፋተኛ አለመሆናቸው ሲወሰን 29 የሚሆኑት ደግሞ ከ3 እስከ 20 ዓመት እስር ተፈርዶባቸዋል። የዱባዩ የወደብ አስተዳዳሪ ኩባንያ ዲፒ ወርልድ የታንዛኒያን ወደብ በከፍል ለማስተዳደር ከሀገሪቱ መንግስት ጋር ለ30 ዓመት የሚቆይ 3 ኮንትራቶችን ተፈራርሟል። ኮንትራቱ በየ5 ዓመቱ እንደሚገመገም ታውቋል። በሁለቱ መንግስታት መካከል ባለፈው ዓመት የተፈረመው ስምምነት ዲፒ ወርልድ ወደፊት የታንዛኒያን ሁሉም ወደቦች እንዲያስተዳድር ጥርጊያ መንገድ የከፈተ ነው ተብሏል። ስምምነቱ ባለፈው ሰኔ በፓርላማ ሲጸድቅ በሀገሪቱ ተቃውሞን ቀስቅሷል። ስምምነቱ በታንዛኒያ ሉዓላዊነትና ደህንነት ላይ አደጋ የደቀነ ነው ሲሉ የስምምነቱ ነቃፊዎች ይገልጻሉ። መንግስት በበኩሉ ስምምነቱ የወደብ ስራውን እንደሚያቀላጥፍ፣ ወጪ እንደሚቀንስና ገቢን እንደሚጨምር ይገልጻል። በዱባይ መንግስት ቁጥጥር ስር ያለው ዲፒ ወርልድ ዋና ስራ አስፈጻሚ የሆኑት ሱልጣን አህመድ ቢን ሱሌም በበኩላቸው ኩባንያው የዳሬ ሰላም ወደብን ለማዘመንና ለማስፋፋት በሚቀጥሉት 5 ዓመታት 250 ሚሊዮን ዶላር ወጪ ያደርጋል ብለዋል። በመጨረሻም የሜክሲኮ ከተማ ነዋሪዎች የሙታንን ቀን ትናንት እሁድ አክብረው ውለዋል። በመቶ የሚቆጠሩ ነዋሪዎች በአጽም ቅርጽ የተሰሩ አልባሳትን ለብሰው በዋና ዋና ጎዳናዎች ሲዘዋወሩ ውለዋል። ቤተሰቦችና ዘመዶች ሟቾችን የሚዘክሩበት እንዲሁም የሕይወትን ቀጣይነት የሚያከብሩበት በዓል ነው ተብሏል። በዓሉ ከስፔን ቅኝ ገዢዎች ቢወረስም ከአገሬው ተወላጆች እምነትም ጋር ተመሳሳይነት ስላለው በሜክሲኮ፣ ጓቲማላ፣ ፔሩ፣ ቦሊቪያና ኤኳዶር ይከበራል። በተመሳሳይም በአሜሪካ ሃሎዊን ወይም የሙታን ቀን የነገ ሳምንት ማክሰኞ ይከበራል። ሕፃናት የተለያዩ አልባሳትን በመልበስ በየቤቱ እየዞሩ ከረሜላ ሲሰበስቡ ያመሻሉ። ጎልማሶችም እንዲሁ በአልባሳት አጊጠው በአንድ ላይ በመሰባሰብ በዓሉን ያከብራሉ። ክብራትና ክብራን፣ ለምሽቱ ለዜና የተመደበው ክፍለ ጊዜ በዚሁ ተጠቃሏል። ለቀሪው ክፍለ ጊዜ ወደ ስመኝሽ መራቸዋሉ።
እንግዱን ለዓለም ዜናዎቹ እጅጋድርጋ መሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ጥቅምት 12 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያው አብረውን ያመሻሉ። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። በአማራ ክልል አንጻራዊ ሰላም እንደሰፈነ የክልሉና የፌደራል መንግስት አካላት ሰሞኑን ቢገልጹም የጸጥታ ችግሩ እየተባባሰና የከፋ ጉዳትም እየደረሰ እንደሆነ በሰሜን ሸዋ ዞን የበረሃት ወረዳ ነዋሪዎች ለአሜሪካ ድምጽ ተናግረዋል። መንግስት በክልሉ የተሟላ አንጻራዊ ሰላም እንደሰፈነ መግለጹን ተከትሎ የሰዓት እላፊን ጨምሮ የተለያዩ ማስተካከያዎችን ማድረጉን ያስቸኳይ ጊዜ ጠቅላይ መምሪያ ትላንት እሁድ አስታውቋል። የዚህ የክልሉና የፌደራል መንግስት መግለጫ በተጻራሪ የጸጥታ ችግሩ እንደተባባሰና ዛሬም ቀጥሎ እንደዋለ በገለጹት ግጭት የደረሱ ያርሶ አደር ሰብሎች እየተቃጠሉ እንደሆነ በሰሜን ሸዋ ዞን የበረሃት ወረዳ ነዋሪዎች ለአሜሪካ ድምጽ ተናግሯል። በመስፍን አራጌ የተጠናቀረውን ዘገባ ሀፍታሙ ስዩም ያቀርባል።
የአስቸኳይ ጊዜ እዝ ጠቅላይ መምሪያን ውሳኔ ጥቅሶ የአማራ ሚዲያ ኮርፖሬሽን ዛሬ ሰኞ እንደዘገበው በክልሉ 4 የሰዓት እላፊ ገደብ ማሻሻያዎች ተደርገዋል። በዚህ መሰረት በጎንደር በባህር ዳርና በደብረ ብርሃን ከተሞች የሰዓት እላፊው ለሰዎች እስከ ምሽቱ 3 ሰዓት እንዲራዘም መደረጉን አስታውቋል። የተሽከርካሪ ሰዓት ገደብ ደግሞ በጎንደርና በደብረ ብርሃን ከተሞች ባለበት እንደሚቆይና በባህር ዳር ግን የሰዓት ገደቡ ለባለ 3 እግር ተሽከርካሪዎች እስከ ምሽቱ 1 ሰዓት፣ ለባለ 4 እግር ደግሞ እስከ ምሽቱ 2 ሰዓት እንደሆነ በእዙ መግለጫ ላይ ተጠቅሷል። አገልግሎት ሰጪ ተቋማት የተጠናከረ አገልግሎት እንዲሰጡ በየደረጃው የሚገኙ አመራሮች የህዝብን የመልካም አስተዳደር ችግሮች እየተከታተሉ እንዲፈቱና የሀገር መከላከያ ከስጋት ነጻ አድርጓቸዋል በተባሉ አካባቢዎች የክልሉ የጸጥታ ኃይሎች በፍጥነት ተረክበው ሰላም እንዲሰፍን ያስቸኳይ ጊዜ ጠቅላይ መምሪያ እንደወሰነም ተገልጿል። በሌሎች አካባቢዎች ግን እንደየአካባቢው ቹ የሰላም ሁኔታ የሰዓት ማሻሻያ እንደሚደረግና ይሄውም በየቀጠናዎቹ ኮማንድ ፖስቶች እንደሚገለጽ ተመልክቷል። የአማራ ክልል መንግስት ኮሙኒኬሽን ቢሮ ኃላፊ መንገሻ ፋንታው በክልሉ አንጻራዊ ሰላም ስለመስፈኑ በክልሉ ብዙሃን መገናኛ ቢናገሩም በሰሜን ሸዋ ዞን በረሃት ወረዳ ግን ባለፉት ጥቅምት 5 ቀን 2016 ዓ.ም ደረሰ በተባለ የከባድ መሳሪያ ፍንዳታ በሰዎች ላይ የሞትና የአካል ጉዳት መድረሱን ስማቸው ለደህንነታቸው ሲባል እንዳይገለጽ የጠየቁ የመንግስት ሰራተኛ ተናግረዋል።
ድሮኑ ወርቅ በአጋጣሚ አስፋልት ስቶ ችግኝ ጉድጓድ ላይ በመውደቁ ብቻ ለዛውም የተወሰነ የሰው ህይወት ሄዳ ነው ማለት ነው። አደጋው አሰቃቂ ነው። አንድ እናት ሻይና ቡና እየሸጠች የምታሳድጋቸው ልጆች ሁለት ልጆቿን እየሸጠች እያለ ታናሽና ታላ ልጆች ሞቱ። አሁን መዳን የሚችሉ ልጆች በቃ ገጠር ወስደዋቸው ቁጭ አድርጓቸው እያበጡ እየሞቱ፣ በዚህ የተመቱት ደግሞ አብዛኛውን ስጋት ያደረባቸው መርዛማነት ባለው በከፍተኛ ሕክምና ነው መዳን የሚችሉት እያሉ እያሰጓቸው የሆነ በጣም ስጋት ላይ እና ከሞቱት በላይ አሁን ለቅሶ ላይ ያሉት እዚህ ቁስለኞቹ ናቸው።
የበረሃት ወረዳ ከተማ በሆነው መተህ ብላ ጤና ጣቢያ እንደሚሰሩና ስማቸው በተመሳሳይ የደህንነት ስጋት እንዳይገለጽ የጠየቁ የጤና ባለሙያ ወደ ጤና ተቋሙ ከመጡ በኋላ ህይወታቸው ያለፈ ሰዎች መኖራቸውን አረጋግጠዋል።
ተቋሙ ላይ የመጣው ታካሚ በጣም ብዙ ነው የመጣው። ተቋሙ ላይ ራሱ ቤዝ አስተናግደናል። ሞት ከአምስት በላይ ተቋሙ ላይ በጣም ክሪቲካል ነበሩ። በጣም አስኪ ሁኔታ ውስጥ የነበሩ ተቋሙ ላይ ሞተዋል። ከዛ በተጨማሪ ደግሞ ውጭ ወጥተው በጣም ብዙ በቃ ሪፈር ብትላቸው መዳን የሚችሉ ግን በየትኛው መንገድ ሪፈር ትላለህ እና ወደ ቤታቸው ይዘው ሄደው በቤታቸው ከአስር በላይ ሙተዋል። አገልግሎቱን ሰጥተናቸዋል። ግን የመጀመሪያ እርዳታ ተቋሙ መስጠት ያለበትን በደንብ አድርገን ግሉኮስም ሰኪር አድርገንላቸው ሰጥተናቸው 3-4 ግሉኮስ ወስደው ደም መፍሰሱን አቆመንላቸው ምንብላናቸው ግን ውስጡ ገብቶ ወደ ሆዳቸውም ሆነ ወደ ሰውነት አካላቸው ገብቶ የቀረ ነገር አለ። እሱን መውጣት አለበት በሰርጀሪ ማለት ነው። እሱ ባለመውጣቱ በጣም ብዙ ታካሚዎች ሞተዋል። አሁንም በጣም ብዙ ስቃይ ላይም ያሉ አሉ።
የበረህት ወረዳ ጉራባሽ ቡህነው የምንጃር ሸንኮራ ወረዳም የጸጥታ ችግር እንዳለና ህሙማንን ወደ ደብረ ብርሃን ሆስፒታል ለመላክ አደጋች እንደሆነባቸው የጤና ባለሙያው ጠቁመዋል። የመንግስት ሰራተኛ እንደሆኑ የገለጹ አስተያየት ሰጪ በበኩላቸው በከተማዋ የትራንስፖርት እንቅስቃሴ ውስንነት እንዳለና መንግስታዊ ተቋማትም አገልግሎታቸውን እንዳቆሙ ጠቅሰው ከደብረ ብርሃንና ሌሎች አካባቢዎች ሸቀጥ ለማምጣት በጸጥታው ችግር ምክንያት ትራንስፖርትም ባለመኖሩ ህዝቡ በከፍተኛ የኑሮ ውድነት እየተጎሳቆለ እንደሚገኝ አመልክተዋል። ከሁሉ አስከፊው ሰላማዊ ሰዎች ላይ የሚደርሰው ጥቃት ነው ሲሉም ነዋሪው አክለዋል።
ቀበሌ ላይ ደሸሽተው የሄዱ ሰዎች ላይ ተጠራቀሙበት እሱ ነው ያስከፊው። እንዳለ እንደተጠራቀሙ እዛ ላይ ደግሞ የተጣለባቸው ንጹሐን ዜጋ ላይ ያረፈ እስካሁን እስከ ማስተኛው ድረስ ማለት ነው። በሁለቱ ቀን የተቀበሩት ብዙ ቤተክርስቲያን የተቀበሩት እየተወሰዱ አድረው የሞቱ አሉ።
ወይዘሮ ጉልማ ገብሬ እንደሚባለው የገለጹት የመትህብላ ከተማ ነዋሪም በቀን ስራ የሚተዳደሩ ባለቤታቸው በከባድ መሳሪያ ተመተው የአካል ጉዳት እንደደረሰባቸው ተናግረዋል።
ከላይ በአየር በተደረሰው ጥቃት ነው እግሩ ተሰብሯል። ከገጠር ቦታ ሽሽት ላይ ነው፣ ገጠር ላይ ነው ያለው። ቀን ስራ እየሰራ ነው፣ ለማታ ሰርቶ ሊያመጣ በሄደበት ተመታ። አሁን እንግዲህ ለእኔ የከባድ ነው። ቁስሉም መሳሪያም ቢኖር ይችላል በእግር ውስጥ እየተባለ አሁን እስከ ላይ ሕክምናም ሊያስፈልገው ስለሆነ በጣም ለእኔ አሳሳቢ ሆኖብኛል። ሶስት ልጆች አሉን፣ አምስት ቤተሰብ እናስተዳድራለን።
ወይዘሮ ግልማ በጸጥታ ስጋት ምክንያት እርሳቸውን ጨምሮ በርካታ ነዋሪዎች ከከተማዋ ወጥተው በአቅራቢያው ወደሚገኝ ጫካ ውስጥ እንደተደበቁ አመልክተዋል። በመትህብላ ከተማ ውስጥ ስለደረሰው ሰብአዊና ቁሳዊ ጉዳት እጅግ ብዙ ጉዳት አድርሷል ስለተባለው ከባድ መሳሪያ ከመንግስት በኩል እስካሁን የተሰጠ መግለጫም ሆነ ማስተባበያ የለም። አስተያየት የሰጡን የመንግስት ሰራተኞች ግን የድሮን ጥቃት ስለመሆኑ እንዴት እንዳወቁ ጠይቀናቸው ነበረ።
ሰው አልባ ነች። ዘመናዊ ጦርነት መሆኑን ይሄ ለማን ይጠፋል? ህፃንም አይጠፋ። ድምጿ የተለየ ነው። ሰው አልባ እንደሆነች እንደገና ያው በአካል ስታያለ ዝቅ ብላ ስትጥል ይሄ ማን ያጠዋል?
ዛሬም በአካባቢው በከባድ መሳሪያ ጭምር የታገዘ የተኩስ ልውውጥ መኖሩን የጠቆሙት እኒሁ አስተያየት ሰጪ ስለደረሰው ሰብአዊ ጉዳት ማወቅ ባይቻልም የደረሰ አርሶ አደር ሰብል እየተቃጠለ እንደሆነ አስረድተዋል። ነዋሪዎቹ ያነሷቸውን ጉዳዮችና የሰጡንን መረጃዎች በተመለከተ ከአማራ ክልል የመንግስት ኮሚኒኬሽን ቢሮ ምላሽ ለማግኘት የቢሮ ኃላፊ ዶክተር መንገሻ ፋንታው የእጅ ስልክ ላይ ደውለን ስልካቸው ስለማይነሳ ምላሻቸውን ማካተት አልቻልንም። በተጨማሪም ለምክትል ኃላፊዋ ያደረግነው የስልክ ሙከራ ስልኩ ስለማይጠራ አልተሳካልንም። በሌላ በኩል የአማራ ክልል በአስቸኳይ ጊዜ መምሪያ እስር መተዳደር ከጀመረ ወዲህ መግለጫዎች የሚሰጡት በኮማንድ ፖስቱ አመራሮች ብቻ ነው። ይህ በእንዲህ እንዳለ ዩኒሴፍ ባለፈው አርብ ባወጣው ሪፖርት አማራ በኦሮሚያና በሌሎች ክልሎች በቀጠለው ግጭት ምክንያት 7.6 ሚሊዮን ሕፃናት ከትምህርት ገበታ ውጪ እንደሆኑ አስታውቋል።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። ከቅርብ ጊዜ ወዲህ በአንዳንድ የብዙሃን መገናኛ ተቋማትና ጋዜጠኞች ላይ ከሕግ አግባብ ውጪ አስሮ የማቆየትና ለስርጭት የተዘጋጀ የህትመት ውጤትን የማገድ ድርጊቶች እንደተፈጸሙ የገለጸው የኢትዮጵያ ብዙሃን መገናኛ ብዙሃን ምክር ቤት ስራቸውን ለመከናወን እንደተቸገሩ አስታወቀ። ምክር ቤቱ ዛሬ ሰኞ ጥቅምት 12 ቀን 2016 ዓ.ም ባወጣው መግለጫ ለአሜሪካ ድምጽ ማብራሪያ የሰጡት የምክር ቤቱ ምክትል ስራ አስፈጻሚ አቶ ታምራት ኃይሉ የእገዳ ድርጊቱ ተፈጽሞባቸዋል ያሏቸው ሁለት የብዙሃን መገናኛዎች የዕለት ተዕለት ስራዎቻቸው እንደተስተጓጎሉ አመልክተዋል። በጸጥታ ኃይሎች ከሕግ አግባብ ውጪ ተፈጽሟል ያለው ይኸው ድርጊት እንዳሳሰበው የጠቀሰው የምክር ቤቱ መግለጫ በአስቸኳይ ጊዜ አዋጅም ውስጥ ቢሆን በጋዜጠኞችና በብዙሃን መገናኛ ተቋማት ላይ የሚኖር ተጠያቂነት ሕጋዊነትን የተከተለ ሊሆን እንደሚገባ አሳስቧል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
በኢትዮጵያ የብዙሃን መገናኛ ባለሙያዎችን እስር አስመልክቶ ዛሬ ሰኞ መግለጫ ያወጣው የኢትዮጵያ መገናኛ ብዙሃን ምክር ቤት በቅርቡ ከሕግ አግባብ ውጪ በጸጥታ ኃይሎች እስር ተፈጽሞባቸዋል፣ እግድም ተጥሎባቸዋል ያላቸውን ሁለት የብዙሃን መገናኛ ተቋማትን በስም ጠቅሷል። የብዙሃን መገናኛ ተቋማትን ባለሙያዎች ከሕግ አግባብ ውጪ አስሮ የማቆየትና ለስርጭት የተዘጋጀ የህትመት ውጤትን የማገድ ድርጊቶች እንደተፈጸሙም አመልክቷል። ስለ መግለጫው ለአሜሪካ ድምጽ ማብራሪያ የሰጡት የምክር ቤቱ ምክትል ስራ አስፈጻሚ አቶ ታምራት ኃይሉ ድርጊቱ የተፈጸመበት አንደኛው ባለሙያ የትርታ ኤፍኤም ሬዲዮ የፕሮግራም ዲሬክተር ዮሐላሸት ዘሪሁን እንደሆነ ተናግረዋል።
አቸኩ ቪዲዮዋጁ ቆጣ በኋላ ሁለት መገናኛ ብዙሃን ላይ ከህግን ያልተከተለ እስር መፈጸሙን ሪፖርት ደርሶናል እና ያንን መሰረት አድርገን ለማጣራት ሞክረናል። ይሄው ምንድነው የትርታ ኤፍኤም የፕሮግራም ዳይሬክተር የሆነልኝ ፓግሚ 5 ከቤቱ ከተወሰደ በኋላ ክስ ማልተመሰረተበትም እና ቤተሰቦቹ ይጠይቁት በማይችሉበት ሁኔታ ውስጥ እንዳለ ነው የደረሰን። እንግዲህ ሁለት ወር ሊሆኑት ጥቂት ነው የቀረው ቀን። በዚህ ጊዜ ውስጥ ወይ የሚያስከትት ጉዳይ ሆነ ከስራው ጋር የተያያዘ ከሆነ ፍርድ ቤት እንዲቀርብ ይገባ ነበረ፣ ለቤተሰቦቹም ደግሞ ሊነገር ይገባ ነበረ። ከጋዜጠኝነት ስራው ጋር የተያያዘ ካልሆነ ግን ይህን ሊታወቅ ይገባ ነበረ። አሁን የታወቀ ነገር የለም፣ ስራውም ተስተጓጉሏል የሚል አቤቱታን የቀረበልን እኛ።
ሁለተኛው የብዙሃን መገናኛ ተቋም በኢትዮ ሀበሻ አሳታሚ ድርጅት በየሳምንቱ እየታተመ የሚሰራጨው የጊዮን መጽሔት እንደሆነ የጠቀሱት አቶ ታምራት ዋና አዘጋጁ ፈቃዱ ማህተመ ወርቅ ነሐሴ 19 ቀን 2015 ዓ.ም በፖሊስ ቁጥጥር ስር ውሎ ከአንድ ሳምንት እስር በኋላ እንደተፈታ አውስተዋል። በወቅቱ ታትሞ ለስርጭት እንደተዘጋጀ የተወሰደበት የመጽሔቱ እትም ግን እስካሁን ታግዶበት እንደሚገኝ ገልጿል።
የጊዮን መጽሔት ዋና አዘጋጅ መጽሔቱን ለማሰራጨት ከማተሚያ ቤት ካወጣ በኋላ ቢሮ እየወሰደ በነበረበት ጊዜ መንገድ ተዘግቶ ነበረ የተያዘው እና ጋዜጠኛውም የአንድ ሳምንት ያህል እስር ቤት ከቆየ በኋላ ክስ ሳይመሰረትበት ተለቀቀ። መጽሔቱ ግን እስከዛሬ ድረስ ተለቆለት ስርጭት ላይ መዋል አልቻለም የሚል ቅሬታን ያቀረበው፣ ይህንም ለማጣራት ሞክረናል። እንግዲህ የሚመለከታቸውን የመንግስት ተቋማት ለማነጋገር ሞክረናል። መጽሔቱን በተመለከተ ምርመራ እየተደረገ ነው የሚል ነገር ነው ያለው። በህጉ መሰረት ከስርጭት በፊት የትምህርት ቤት የሚያዝበት እድል በጣም በጠባቡ የተቀመጠ ነው በአዋጁ ላይ። በ48 ሰዓትም ወዲያውኑ የሚያስከስት መሆኑ ከተረጋገጠ ወዲያውኑ በ48 ሰዓት ውስጥ ክስ ሊመሰረትበት ይገባ ነበረ። ነገር ግን ይኸው ከአንድ ወር ከ15 ቀን በላይ ክስ አልተመሰረተበትም።
የኢትዮጵያ ህገ መንግስት በአንቀጽ 29 ንዑስ አንቀጽ 4 ላይ መረጃዎች፣ ሀሳቦችና አመለካከቶች በነጻ እንዲንሸራሸሩ የብዙሃን መገናኛዎች ጥበቃ እንደሚደረግላቸው ቢደነግግም ከቅርብ ጊዜ ወዲህ በሀገሪቱ ህግ መሰረት ተመዝግበውና ፈቃድ አውጥተው የሚሰሩ የብዙሃን መገናኛ ተቋማት፣ ጋዜጠኞችና የህትመት ውጤቶች ከህግ አግባብ ውጪ በጸጥታ ኃይሎች መታገታቸው ምክር ቤቱን እንዳሳሰበው በመግለጫው አስታውቋል። ምክር ቤቱ በሁለቱ ብዙሃን መገናኛዎች ላይ ተፈጸመ ያለውን ድርጊት አስመልክቶ ለአስቸኳይ ጊዜ አዋጅ መርማሪ ቦርድ ከሁለት ሳምንት በፊት በደብዳቤ ቢያሳውቅም እስካሁን ምላሽ እንዳላገኘ አቶ ታምራት ተናግረዋል።
ጋዜጠኞች ከስራቸው ጋር በተያያዘ ከሆነ የሚጠየቁት በአስቸኳይ ጊዜ አዋጁን ሙርት ቢሆን ህግን ተከትሎ በህጉ አግባብ መሰረት የሚጠየቁበት ሁኔታ ቢኖር፣ ከስራቸው ጋር የተያያዘ ካልሆነ ይህንን ማሳወቅ ለቤተሰቦቻቸው ተገቢ ነው። ስለዚህ አሁን በዚህ መሀል ነው ሁኔታው ያለው።
ከጋዜጠኞችና ከብዙሃን መገናኛ ባለሙያዎች ጋር የተያያዘ ጥፋት ሲያጋጥም ተጠያቂነቱ ምንጊዜም ቢሆን የብዙሃን መገናኛ ህጉን መሰረት አድርጎ ሊታይ እንደሚገባውም አስገንዝበዋል።
ጋዜጠኞች ከስራቸው ጋር በተያያዘ የሚያስከስት ጉዳይ ካለ ቀጥታ ክስ ለፍርድ ቤት ነው የሚቀርበው። ምርመራውን አጠናቆ ፖሊስ በቀጥታ ለፍርድ ቤት ያቀርባል። ስራቸውን እየሰሩ ጋዜጠኞቹ ስራቸውን እየሰሩ ሳይታሰሩ ማለት ነው ክርክሩን ያካሄዱና ጥፋተኛ ሆነው ከተገኙ ያኔ ፍርድ ቤት የሚወስነውን ውሳኔ ይቀበላሉ ማለት ነው። ክሱንም ማወቅ ተገቢ ነው። በምን እንደታሰሩ እንዳልተነገራቸው ነው አሁን ሪፖርቶች የሚያመለክቱት። በምንድን ነው? በጋዜጠኝነት ስራ ነው ወይ ከጋዜጠኝነት ስራ ውጪ ያለ ጉዳይ ነው? ከጋዜጠኝነት ስራ ውጪ ከሆነ እንግዲህ ብዙ ሰዎች እንደሚያዙ ይታወቃል እና ምርመራም ተደርጎ ግማሾቹ ይለቀቃሉ፣ ሌሎች የማይለቀቁ አሉ። አንዳንዶቹ ደግሞ አቆይተዋቸው ወደ ክስ የሚሄዱበት ሁኔታ አለ። ይህ ለመደበኛው ሁኔታ ነው። እንደዚህ አይነት የመገናኛ ብዙሀንን በተመለከተ ግን ቢያንስ ጉዳዩ መታወቅ ይኖርበታል።
የኢትዮጵያ መገናኛ ብዙሀን ምክር ቤት አሁንም ጉዳዩን እየተከታተለው እንደሚገኝና የአስቸኳይ ጊዜ አዋጅ መርማሪ ቦርድም ለምክር ቤቱ ጥያቄ በቅርቡ ምላሽ ይሰጣል ብለው እንደሚጠብቁ አቶ ታምራት ኃይሉ እምነታቸውን ገልጸዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
በትግራይ ቴሌቪዥን የሚሰሩ ጋዜጠኞች በፍርድ ቤት ውሳኔ ጣልቃ እየገባ ፍትህን እያጓደለብን ነው ሲሉ በግዚያዊ በክልሉ ግዚያዊ አስተዳደር ፕሬዝዳንት ጽፈት ቤት ላይ ቅሬታቸውን ገለጹ። ጋዜጠኞቹ ለአሜሪካ ድምጽ እንደተናገሩት የፌደራሉ መንግስት በ2013 ዓመተ ምህረት በትግራይ ክልል አቋቁሞት በነበረው ግዚያዊ አስተዳደር ስር የሥራ ምድብ ተሰጥቷቸው በብዙሃን መገናኛው ሰርታቸዋል በሚል 40 የሚደርሱ ሰራተኞች ከስራ ደረጃቸው ዝቅ ብለው እንዲሰሩ ተደርገዋል። በውሳኔ ላይ ቅሬታ ያቀረቡት 19ኙ በፍርድ ቤት ወደ ስራ ምድብ ቦታቸው እንዲመለሱ እንደታዘዘላቸው የገለጹት ጋዜጠኞቹ ውሳኔው ግን አልተከበረም ብለዋል። በጉዳዩ ላይ አስተያየትና ምላሽ እንዲሰጥን የአሜሪካ ድምጽ የጠየቀው የትግራይ ቴሌቪዥን አመራር ሂደቱ ገና ያልተጠናቀቀ ነው በሚል ማብራሪያ ከመስጠት ተቆጥቧል። በተመሳሳይ ከክልሉ ግዚያዊ አስተዳደር ምላሽ ለማግኘት ያደረግነው ጥረትም ለጊዜው አልተሳካም። ሙልጌታ ጽፋ ተጨማሪ ያለው።
የፌደራሉ መንግስት ትግራይ ክልልን ተቆጣጥሮ ግዚያዊ አስተዳደር ባቋቋመበት በ2013 ዓመተ ምህረት የሥራ ምድብ ተሰጥቷቸዋል ከመንግስት ጋር ሰርታቸዋል በሚል 40 የሚደርሱ የትግራይ ቴሌቪዥን ጋዜጠኞችና ሰራተኞች ከነበሩበት የሥራ ምድብ ዝቅ ብለው እንዲሰሩ መደረጋቸውን ለአሜሪካ ድምጽ ቅሬታቸውን የገለጹ የተቋሙ ባልደረቦች ተናግረዋል። በወቅቱ በትግራይ ቴሌቪዥን በጋዜጠኝነት ከሰሩት አንዱ ሳህለ በእደ ማርያም የተቋሙን ውሳኔ እንደተቃወሙትና ወደ ፍርድ ቤት እንደወሰዱት ተናግሯል።
የትግራይ መንግስት ተመልሶ መቀሌ ሲገባ ሰፊ ግምገማ ነው የተካሄደው። ለምን ቢሮ ገባችሁ? ለምን ሰራችሁ? ለምን እዚህ ቦታ ተመደባችሁ? ሚለው ነገር ከዛ እኛ ምንም ጥፋት አላጠፋንም፣ ምንም ያደረግነው ነገር የለም አለ። ጥፋት ቢኖር በህግ ማስቀጣት መዳኘት ይቻል ነበር። በወቅቱ ግን ምንም ምክንያት በሌለው ሁለት ደረጃ ሶስት ደረጃ ወደ ታች ዝቅ ተደርጎ እንድንመደብ እንድንሰራ ተደረገ። ይሄም ወደ ህግ ወሰድነው በህግም አሸናፊዎች ሆነ።
የክልሉ ሲቪል ሰርቪስ ኮሚሽን ያስተዳደር ፍርድ ቤት የቴሌቪዥን ጣቢያው ጋዜጠኞች ወደ የነበሩበት ቦታ እንዲመለሱ ጳጉሜ 3 ቀን 2015 ዓ.ም ምረት እንደወሰነላቸው የገለጸው ሳህለ በእደ ማርያም ተቋሙ ግን ውሳኔውን ተፈጻሚ አለማድረጉን ተናግሯል። ውሳኔውን እንዲያስፈጽምላቸው በአስተዳደር ፍርድ ቤቱ የውክልና ስልጣን የተሰጠው የመቀለ ሐውልት ክፍለ ከተማ ምድብ ችሎት ለትግራይ ቴሌቪዥን ያስተላለፈው ተደጋጋሚ ትዕዛዝም እንዳልተተገበረ አስረድቷል። ባለፈው ሳምንት ሐሙስ ጥቅምት 8 ቀን 2016 ዓ.ም ምረት ደግሞ የክልሉ ግዚያዊ አስተዳደር ፕሬዝዳንት ጽፈት ቤት ለፍርድ ቤቱ ደብዳቤ በመጻፍ በውሳኔው አፈጻጸም ላይ ጣልቃ እንደገባ የተናገረው ሳህለ በፕሬዝዳንቱ ጽፈት ቤት መሰረት ፍርድ ቤቱ ተጨማሪ 20 ቀናት እንደሰጠ ገልጿል።
ፍርድ ቤቱ ስህተት ነው፣ ተገቢ አይደለም፣ በነበረባቸው ቦታ መቀመጥ አለባቸው፣ ከዛ ውጭ ያጠፉት ጥፋት የለም፣ ይሄ የተደረገው ከህግ ውጭ ነው፣ ከአሰራር ውጭ ነው፣ ከሰራተኛ ሲቪል ሰርቪስ ትግራይ ህግ ውጭ በመሆኑ ተመልሶ መስራት አለባቸው በቦታቸው በተመደቡበት ቦታ የሚል ነው። ከዛ አፈጻጸም ላይ አልፈጸሙም ማለት ተመላለስ ነዛም አምስት ቀጠሮ ነው የተመላለስ ነው። ፈጽም አልፈጽም ፈጽም አልፈጽም ልመና ነበር። በግዳጅ ፈጽም ሲባል ግዛው መንግስት ጣልቃ ገባ። ደብዳቤ ገብቶ የሚፈጸምበት ሁኔታ ጣልቃ ገባ። አሁን ቆሞ ነው ያለው። ንጻ ሆኖ የዳኝነት ስርዓቱ እንዳይሄድ ችግር ፈጥሮ ምክንያቱም ጣልቃ የሚገባ ከሆነ ንጻ ሆኖ ስራታቸው ፍትህ በፍትህ ነው መረጋጋት ያለበት። ከቻሉ ይግባኝ ብለው ሰበር ሂደው ፍትህን በፍትህ ማሸነፍ ይቻላል። አለበለዚያ ግን በኃይል እጅ ረጅም በመሆን ግን ፍትህ ማረጋጋት አይቻልም። ፍትህን መግደል ነው።
የትግራይ ብዙሃን መገናኛ ኤጀንሲ የህዝብ ሚዲያ እንደሆነ የጠቀሰው የግዚያዊ አስተዳደሩ ፕሬዝዳንት ጽፈት ቤት ደብዳቤ የአስተዳደር ፍርድ ቤቱን ውሳኔ በቀጥታ መተግበር ከባድ መዘዝ እንደሚያመጣና ግዚያዊ አስተዳደሩ በተለየ መንገድ እየተመለከተው እንደሚገኝ ያስረዳል። ለዚህም ፍርድ ቤቱ የጉዳዩን ክብደት ተገንዝቦ የሚያመጣውን ጉዳት ተረድቶ ጊዜ እንዲሰጠው ግዚያዊ አስተዳደሩ እንደጠየቀ ይኸው የፕሬዝዳንቱ ጽፈት ቤት ደብዳቤ ይገልጻል። ሌላው ቅሬታ አቅራቢ የቴሌቪዥኑ ጋዜጠኛ አብሪሃ ካህሳይ የፌደራል መንግስት የትግራይ ክልልን ተቆጣጥሮ በነበረበት በ2013 ዓ.ም ምረት በተቋሙ ሰርታቸዋል የሥራ ምድብም ተሰጥቷቸዋል ተብለው በብዙሃን መገናኛው ከሥራ ምድባቸው ዝቅ ብለው እንዲሰሩ ከተደረጉና በውሳኔውም ከተጎዱ ባልደረቦች አንዷ እንደሆነች ትናገራለች። በውሳኔው ላይ ቅሬታ ካላቸው 40 ሰራተኞች ውስጥ 19ኙ ጉዳዩን ወደ ፍርድ ቤት እንደወሰዱት የጠቀሰችው ጋዜጠኛዋ የክልሉ ግዚያዊ አስተዳደር ፕሬዝዳንት ጽፈት ቤት በአስተዳደር ፍርድ ቤት ውሳኔ ላይ ጣልቃ መግባቱ የትግራይ የፍትህ ይዞታ በአስጊ ሁኔታ ላይ እንዳለ ማሳያ ነው ብላለች።
ፈጸምላቸው ከተባለ መፈጸም ነበረበት እንጂ በጊዜው የነበረው መንግስቲ ይቆይ ተብሎ እንደ እንቅፋት መሆን አልነበረበትም። እኔ እንደ ባለሙያ እዚህ ነገር ከደረሰኝ ለሌላ ለታራ ማህበረሰብም ሌላ ነገር አለ ፍትህ እየተጓደለ ነው ባይነኝ እኔ። ስለዚህ ግዚያው ያስተዳደር ቆሞ ማሰብ አለበት ብዬ ነው ማስበው እኔ።
ቅሬታቸው ባቀረቡት የትግራይ ቴሌቪዥን ጋዜጠኞችና ሰራተኞች ጉዳይ ላይ አስተያየትና ምላሽ የጠየቀናቸው የትግራይ ብዙሃን መገናኛ ኤጀንሲ ስራ አስኪያጅ አቶ ተሻለ በቀለ ሂደቱ ገና ያልተጠናቀቀ ነው ሲሉ ማብራሪያ ከመስጠት ተቆጥበዋል። በተመሳሳይ ከክልሉ ግዚያው አስተዳደር አመራሮች ምላሽና ማብራሪያ ለማግኘት ባካል በመቅረብና በሰልክ በመደወል ያደረግነው ጥረት ለጊዜው አልተሳካም። በመቀለ ዩኒቨርሲቲ የህግ መምህር ተባባሪ ፕሮፌሰር የማነ ካሳም የፕሬዝዳንቱ ጽፈት ቤት ለፍርድ ቤቱ የጻፈው ደብዳቤ በህግ የተደነገገውን የህግ ፈጻሚና ህግ ተርጓሚ አካላት የሥራና የስልጣን ክፍፍል የጣሰ ተግባር ነው ሲሉ አግባብነት እንደሌለው ተችተዋል። በሂደቱም ግለሰባዊ አምባገነንነትን የሚያዋልድ ነው ሲሉ ስጋታቸውን አመልክተዋል።
ግን በፍርድ ውሳኔ ዙሪያ ጣልቃ ገብቶ የተሰጠው ውሳኔ አላስፈጸምም የሚል ይዘት ያለው ደብዳቤ በይፋዊ ደብዳቤ መጣስ መቻላቸው በጣም ያስገርማል። ይዘት ምንድን ነው የሚለው? ይህን የፍርድ ቤት ውሳኔ ተፈጻሚ ህግ በድርጅቱ የሚያደርሰው ጉዳት እጅግ አደገኛ ስለሆነ ይላል። አደገኛ ከሆነ ክርክሩ ጋዜጠኞቹ ወደ ስራ እንመለስ የሚል ክስ ሲያቀርቡ የማይቀርቡበትን አንድ ምክንያት እንደ አንድ ምክንያት አድርገው ይህንን አደገኛ የሚሉትን ነገር ይዞ በመቅረብ በቢክር ከተሰኝቱ ከፍተኛ ድሬታ ይዞራል ይባላል። ከዛ ቀጥሎ የሱ ከተማ ሰገር አለ። ይቅር ግን ለውሳኔ ደስምም ምክንያት ተጨባጭ ምክንያት የሌላቸው ህጉ አሰራር ከሄድክ ወደ ፍርድ ቤት ውስጥ ከሄድክ ርስም እንደሚሆን ስለሚያውቁ ይግባኝ የማለት እድላቸው መብታቸው እያለ ራሱ ያንን በመተው እጃቸው ላይ ያለው ጎራዴን መጠቀም ነው የመረጡት። ባለ ጎራዴ አደለ ፈጸመ ያከል ፈጥተው ከሱ ጋር ደህንነት ከሱ ጋር ወጀት ከሱጋ ስለሆነ ያንን መጠቀም ፈለጉት። ለወደፊቱ ብዙ የፍትህ ጥያቄዎች ይመጣሉ። በትግራይ ባለንበት ሁኔታ ብዙ የፍትህ ጥያቄዎች አሉ። ግን ፍትህ መሰረት ያደረገ ነው የሚሆነው። ከደንዘር ቤተሰብ አለ በተመሳሳይ አይፈጸምም፣ ይፈጸማል። እንዲህ አድርግ አታድርግ፣ በዋስ ይለቃቸው እንዳትለቅ፣ በዋስ መለቀቃቸው አደጋ ስለሆነ ብሎ ሊጽፍ ነው። አንድ ባለስልጣን ከታሰረ እሱን በዋስ የመውጣት መብት በፍርድ ቤት ተረጋግጦ ሊወጣ ከሆነ ከተለቀቀ አደጋ ስለሚፈጠር ነው። በዚህ ኢምፕሊኬሽን አደገኛ ነው የሚሆነው። በተደጋጋሚ ቃል እየገቡ ማለት ነው አቶ ጌታቸው። እና ደግሞ የህግ ሰው ነው እንዲህ ሲያደርጉ ሊገባን አልቻለም።
በተመሳሳይ በ2013 ዓ ም በትግራይ ቴሌቪዥን በስራ ላይ በነበራችሁበት ጊዜ ከጥላት ጋር ተባብራችኋል የተባሉት 5 የተቋሙ ጋዜጠኞች ለወራት ያህል ለእስር ከተዳረጉ በኋላ በነጻ እንደተለቀቁ አይዘነጋም። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም።
በተከታይ ወደ እስራኤልና ሐማስ ጦርነት ስናልፍ ደግሞ የእስራኤልና የሐማስ ጦርነት እየተባባሰ ባለበት በአሁኑ ወቅት ዩናይትድ ስቴትስ በመካከለኛው ምስራቅ ያላትን ወታደራዊ ይዞታ ማጠናከሯን ትላንት እሁድ አጽንኦት በመስጠት አስታውቃለች። ለሚደርሱ ማናቸውም አደጋዎች ፈጣን ምላሽ እንደምትሰጥም አስጠንቅቃለች። የአሜሪካ ድምጿ ቬሮኒካ ባልደራስ ኢግሊሲያስን ዘገባ ደረጀ ደስታ እንደሚከተል ያቀርባል።
የእስራኤል ወታደሮች ከታጣቂው የፍልስጤም ቡድን ሐማስ ጋር ለሚያደርጉት ቀጣዩ ጦርነት እየተዘጋጁ ሲሆን ግጭቱ የበለጠ ሊስፋፋ ይችላል የሚለው ስጋት አልቀነሰም። በዚህ ሁኔታ ውስጥ ዩናይትድ ስቴትስ ተጨማሪ የአየር መከላከያ መሳሪያዎችን ወደ ቀጠናው ማሰማራቷን አስታውቃለች። የዩናይትድ ስቴትስ መከላከያ ሚኒስትር ሎይድ ኦስተን እርምጃውን አስመልክቶ በዚህ ሳምንት በተሰኘው የኤቢሲ ቴሌቪዥን ፕሮግራም ላይ ይህን ማብራሪያ ሰጥተዋል።
Recently we've seen rocket and UAV attacks against bases.
በቅርብ ጊዜ ጦራችን በሚገኝባቸው ኢራቅና ሶሪያ ባሉ ጦር ሰፈሮች ላይ የተሰነዘሩ የሮኬትና የዩኤቪ ጥቃቶችን አይተናል። ራሳችን የመከላከል መብታችንን እናስጠብቃለን። ተገቢውን እርምጃ ከመውሰድም ወደ ኋላ አንልም።
በቅርቡ ክልሉን የጎበኙት የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የዩናይትድ ስቴትስ ጦር ይዞታን በስፍራው የማጠናከር እርምጃ አይቀሬነት የሚያረጋግጥ መሆኑን አጽንኦት ሰጥተዋል። በኤንቢሲ ቴሌቪዥን ሚት ዘ ፕሬስ በሰጡት ቃለ መጠይቅ ብሊንከን እንዲህ ብለዋል።
Don't want to see a second or third front develop. We don't want to see our forces.
ሁለተኛ ወይም ሶስተኛ ግንባር ተፈጥሮ ማየት አንፈልግም። ኃይሎቻችንን ወይም ወታደሮቻችንን ጥቃት ሲሰነዘርባቸው ማየት አንፈልግም። ያ ሆኖ ከተገኘ ግን ለዚያ ዝግጁ ነን።
በሰባዊ አቅርቦት በኩል ቱርክ ለፍልስጤም ሲቪሎች እርዳታ ከመልኩ የቅርብ ጊዜ አገሮች አንዷ ሆናለች። የተባበሩት መንግስታት የዓለም የምግብ ፕሮግራም ዋና ዳይሬክተር ሲንዲ መኬን ከኤቢሲ ጋር ባደረጉት ቃለ ምልልስ በግብጽ ራፋህ በኩል ወደ ጋዛ አቋርጠው የሚገቡ ምግብና መድኃኒት የጫኑ ተሽከርካሪዎች ፍሰት በጣም አስጋሚ ነው ብለዋል።
We were able to feed about 200,000 people last night during dinner.
ትላንት ምሽት ወደ 200,000 የሚጠጉ ሰዎችን እራት መመገብ ችለናል። ግን ያ በቂ አይደለም። ያ የጠብታ ያክል ነው። ሰዎች እየተራቡ ነው። ይህ ደግሞ በዚህ ክልል ውስጥ ላሉ ሰዎች ሁሉ የብሔራዊ ደህንነት ጉዳይ ነው።
የዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳይ ኮሚቴ ሰብሳቢ ሪፐብሊካኑ ማይክል ማኩል በመካከለኛው ምስራቅ ያለው አሳሳቢ ጉዳይ ከፍተኛ በመሆኑ የዩናይትድ ስቴትስ የተወካዮች ምክር ቤት አብላጫውን መቀመጫ ያላቸው ሪፐብሊካኖች አፈጉባኤያቸውን መምረጣቸው አስፈላጊ ነው ብለዋል። በኤቢሲ ቴሌቪዥን የቀረቡት ማኩል በጥቅምት ወር መጀመሪያ ላይ ኬቨን መካርቲ ከስልጣን ከተባረሩ ጊዜ ጀምሮ ባዶውን ስለቀረው ወንበር መሙላት አስፈላጊነት ተናግረዋል።
The world's on fire. This is so dangerous what we're doing.
ዓለም እሳት ላይ ነች። ይህኛ ያደረግን ያለነው በጣም አደገኛ ነው። ከሁሉም በላይ ደግሞ አሳፋሪ ነው። ምክንያቱም ጥላቶቻችን አቅም እንዲኖራቸው የሚያደርግና የሚያበረታታ
ጉዳዩ እጅግ አስቸኳይና አሳሳቢ ቢሆንም ማኩል በዚህ ሳምንት አፈጉባኤ ይመረጥ እንደሆነ ወይም ሂደቱ እንዴት እንደሚካሄድ እንደማያውቁ ተናግረዋል።
አሜሪካ ድምጽ ዝግጅታችን እንደቀጠለ ነው። የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔዝ አውከስ በሚል የእንግሊዘኛ ምጽሐረ ቃል ለሚታወቀው አውስትራሊያ፣ ብሪታንያና ዩናይትድ ስቴትስ በጋራ በመሰረቱት የጸጥታ ጉዳዮች ላይ ያተኮረ ጥምረት የደረሱትን የኒውክሌር ተሸካሚ ሰርጓጅ መርከቦችን በተመለከተ ስምምነት ዙሪያ አንዳችሁነኛ እመርታ ለማሳካት የታለመ የአራት ቀናት የስራ ጉብኝት አድርገዋል። ዛሬ ሰኞ ነው ወደ ዋሽንግተን ያቀኑት። ፊልም መርሰር ከሲድኒ ያጠናቀረውን ዘገባ አሉላ ከበደ እንደሚከተል ያቀርባል።
አውስትራሊያና ዩናይትድ ስቴትስ ያላቸው በጸጥታ ጉዳዮች ላይ ያተኮረ ግንኙነት እንደ አውሮፓውያን ዘመን አቆጣጠር ከ1950ዎቹ ይጀምራል። ጠቅላይ ሚኒስትር አንቶኒ አልባኔዝ ዋና ከተማይቱ ካንቤራ ላይ በዛሬው ዕለት ለጋዜጠኞች በሰጡት ጋዜጣዊ መግለጫ በአውስትራሊያና በዩናይትድ ስቴትስ መካከል ያለው ጥምረት የአውስትራሊያ የውጭ ፖሊሲ አብይ አካል ነው ብለዋል። ጠቅላይ ሚኒስትሩ በዩናይትድ ስቴትስ በያዝነው ሳምንት የሚያደርጉት ይህ ይፋ ጉብኝት ባለፉት 16 ወራት ውስጥ ከፕሬዝዳንት ጆ ባይደን ጋር ካደረጓቸው ስብሰባዎች ዘጠነኛው መሆኑ ነው። አልባኒዝ በሶስቱ ሀገራት ጥምረት የተደረሰውን ስምምነት አስመልክቶ መሻሻሎች በሚሹ ጉዳዮች ዙሪያ ከዩናይትድ ስቴትስ ምክር ቤት አባላት ጋር እንደሚነጋገሩም አክለው አመልክተዋል። አንዳንድ የዩናይትድ ስቴትስ ምክር ቤት አባላት ስምምነቱን አስመልክቶ ስጋት እንዳላቸው የአውስትራሊያ መገናኛ ብዙሃን ዘግበዋል። የአውከስ ስምምነት አውስትራሊያ እንደ አውሮፓውያን ዘመን አቆጣጠር በወርሃ መስከረም 2021 ከብሪታንያና ከዩናይትድ ስቴትስ ጋር የደረሰችውና ለመጀመሪያ ጊዜም በኒውክሌር ኃይል የሚንቀሳቀሱ የባህር ሰርጓጅ መርከቦችን ተደራሽ የሚያደርጋት የሶስትዮሽ ስምምነት ነው። አውስትራሊያን እስከ 244 ቢሊዮን ዶላር ሊያስወጣ እንደሚችል የተገመተው ይህ ስምምነት ኢንዶ ፓሲፊክ በመባል በሚታወቀው ክልል እያደር እየጨመረ የመጣውን የቻይናን ተጽዕኖ ለመቋቋም የተወሰደ እርምጃ ተደርጎም በሰፊው ታይቷል። ኬቨን ራድ የቀድሞ አውስትራሊያ ጠቅላይ ሚኒስትርና በአሁኑም ወቅት በዩናይትድ ስቴትስ የአውስትራሊያ አምባሳደር ናቸው። በዛሬው ዕለት ለአውስትራሊያ ብሮድካስቲንግ ድርጅት ሲናገሩ የአልባኔዝ ዋሽንግተን ጉብኝት የአውከስን የአጋርነት ጥምረትና የንጹህ ኃይል አቅርቦትን በሚመለከቱ ርዕሰ ጉዳዮች ዙሪያ የሚደረጉ ምክክሮች ናቸው ብለዋል።
Ensuring that all the relevant AUKUS legislation finds its way successfully through the US Congress to
ሁሉም በአውከስ የተደረጉ አበይት ስምምነቶች በዩናይትድ ስቴትስ ምክር ቤት የተሳካ ድጋፍ ማግኘታቸውን ማረጋገጥ ነው። በሁለተኛ ደረጃ በመረጃና በመከላከያ ቴክኖሎጂዎች እንዲሁም በንጹህ የኃይል ማመንጫ ቴክኖሎጂ ጉዳይ ያለውን ኢኮኖሚያዊ ትስስር ማስፋፋትና ብሎም በበኩላቸው በንጹህ ኃይል አቅርቦት ረገድ ያስመዘገብነው ውጤት ያለውን አንድምታ ከፍ በማድረግ ወሳኝ በሆኑ ማዕድናት ምርት ዙሪያ አዳዲስ ውጥኖችን ተግባር ላይ መዋል ይጨምራል።
ቻይና ቀደም ሲል የዓለም አቀፉን ማህበረሰብ ስጋት ሙሉ በሙሉ ችላ ብለው የግል ፖለቲካ ጥቅማቸውን ለማራመድ ሲሉ አደገኛው መንገድ እየሄዱ ነው ስትል ዩናይትድ ስቴትስን፣ ብሪታንያንና አውስትራሊያን ወንጅላለች። በሌላ በኩል አልባኒስ ትላንት እሁድ በሰጡት አስተያየት ከፕሬዝዳንት ሺ ጂንፒንግ ጋር ለመገናኘት በመጪው ህዳር ወር መጀመሪያ ቤጂንግን እንደሚጎበኙ ጠቁመዋል። በሁለቱ ሀገሮች መካከል ያለውንና ለረጅም ጊዜ የዘለቀ ንግድና ዲፕሎማሲያዊ ጉዳዮች የተመለከተ ውጥረት ለማርገብ በሚል አውስትራሊያ ወደ ውጪ በምትልከው የወይን ምርት ዙሪያ ባለሙያ የንግድ ድርጅት የተነሳው ዝግብ እንዲገታ መደረጉም ይታወሳል። ቻይና ከአውስትራሊያ በምታስገባው የወይን ጠጅ ምርት ላይ የጣለችውን ቀረጥ ለመገምገም ተስማምታለች። በምላሹም የአውስትራሊያ መንግስት በዓለሙ ንግድ ድርጅት የሚወስደውን እርምጃ ገጥቷል። ቻይና እንደ አውሮፓውያን ዘመን አቆጣጠር በ2020 የጣለችው ቀረጥ የተለያዩ ጂኦፖለቲካዊ ዝግቦችን ተከትሎ የሁለቱ ሀገሮች ግንኙነት በፍጥነት እያሽቆለቆለ በመጣበት ወቅት የወሰደችው ነው። የገብስ ምርትን ጨምሮ በሌሎች የአውስትራሊያ ምርቶች ላይ ጥላ የነበረው ገዳም ካሁን ቀደም መነሳቱ ይታወቃል። አልባኔዝ ቻይናን በተመለከተ ባለፈው ዓመት በተካሄደው ምርጫ ካሸነፉትና አገሪቱን ይመራ ከነበረው ወግ አጥባቂ መንግስት ረገብ ያለ አቀራረብ መከተል መርጠዋል። አልባኔዝ በያዝነው ሳምንት በዋይት ሀውስ ቤተ መንግስት በብሔራዊ ደረጃ የሚደረግ የራት ግብዣ ስነ ስርዓትና ከፕሬዝዳንት ባይደን ጋር በሚደረጉ ውይይቶች ይሳተፋሉ።
እየተከታተላችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። ወደ ተከታዩ ዝግጅት ከማለፋችን በፊት በተከታዩ ማስታወቂያ ረፍት አርገን እንመለስ። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ተመልሰናል። የአሜሪካ ድምፅ ይቀጥላል። የታንዛኒያ መንግስት መቀመጫውን ዱባይ ካደረገው ዲፒ ወርልድ የተሰኘ ዓለም አቀፍ የሎጂስቲክ ኩባንያ ጋር የተፈራረመው የወደብ ስምምነት ከፍተኛ ተቃውሞ ያስነሳ ሲሆን በደርዘን የሚቆጠሩ ተቺዎች ለእስር ተዳርገዋል። የናይጄሪያ የንግድ ከተማ የሆነችው ሌጎስ የአፍሪካ ዝርያ ያላቸው ዲያስፖራዎች ቅድመ አያቶቻቸው ለባርነት ከአፍሪካ ተጭነው በመጡበት መንገድ ተመልሰው እንዲገቡ የሚያስችላቸውን የመመለሻ በር የተሰኘ ፌስቲቫል ባለፈው ሳምንት አስተናግዳለች። ዚምባብዌ ደግሞ ወደ 40 የሚጠጉ የተለያዩ ማዕድናትና በዓለም ላይ ካሉት የአልማዝ ክምችቶች ከፍተኛ የሆነው የተፈጥሮ ሀብት ክምችት ያላት ብትሆንም አብዛኛው የዚምባብዌ ሕዝብ በከፍተኛ ድህነት ውስጥ ይኖራል። እነዚህ በምሽቱ የአፍሪካ ነክ ጉዳዮች የሚመለከታቸው ርዕሶች ናቸው። ቀጥሎ ይቀርባል። ተመቹ የታንዛኒያ ፕሬዝዳንት ሳሚያ ሱሉሁ ሐሰን በተገኙበት ሲሆን ፕሬዝዳንቷ ከሳቸው በፊት እንደነበሩት ሟቹ ፕሬዝዳንት ጆን ማጉፉሊ ተቃዋሚዎችንና ተቺዎችን በማፈን ቅሬታ ይቀርብባቸዋል። የታንዛኒያ ወደቦች ባለስልጣን ዳይሬክተር ጀነራል ሆኑት ፕላስዱስ ምቦሳ ስለስምምነቱ ሲያስረዱ በተባበሩት አረብ ኤምሬትስ የሚገኘው ዲፒ ወርልድ የሚያስተዳድረው የሀገሪቱ የንግድ መዲና እንደሆነች በሚነገርላት ዳሬ ሰላም ከተማ የሚገኘውን 4 የመርከብ ማራገፊያ ስፍራዎች ብቻ መሆኑን ገልጸዋል። ለ30 አመታት የሚዘልቀው የውል ስምምነትም በየ5 አመቱ እንደሚገመገም ተናግረዋል።
ተቋሚዎችና የሲቪል ማህበረሰቦች የታንዛኒያ ወደቦች በውጭ ሎጂስቲክ ኩባንያ እንዲተዳደር መወሰኑን ቢቃወሙም መንግስት በበኩሉ እርምጃው የወደብ ብቃትን እንደሚያሻሽልና የሀገሪቱን ኢኮኖሚ እንደሚያሳድግ አመልክቷል። የታንዛኒያ ፓርላማ እንደ አውሮፓውያን አቆጣጠር ሰኔ 10 ቀን ያጸደቀው የስምምነት ከፍተኛ ተቃውሞ ማስነሳቱን የቀጠለ ሲሆን እስካሁን 22 ሰዎች መታሰራቸውን ዓለም አቀፉ ሰብአዊ መብት ተከራካሪ ተቋም Human Rights Watch አስታውቋል። Human Rights Watch በነሐሴ ወር ባወጣው ሪፖርትም ታንዛኒያ በነጻነት ሐሳብን የመግለጽ መብትንና የመቃወም መብትን እንድታከብር ጠይቆ ነበር። ወደ ናይጄሪያ ስንሻገር ደግሞ የናይጄሪያ የንግድ ከተማ የሆነችው ሌጎስ አራተኛውን የመመለሻ በር የተሰኘ ፌስቲቫል አስተናግዳለች። በየአመቱ የሚካሄደው የመመለሻ በር የአፍሪካ ዝርያ ያላቸው ዲያስፖራዎች ቅድመ አያቶቻቸው ለባርነት ከአፍሪካ ተጭነው በወጡበት መንገድ ተመልሰው የሚገቡበት ልዩ ዝግጅት ነው። ባለፈው ሳምንት ሐሙስ ጥቅምት 8 ጀምሮ ቅዳሜ ጥቅምት 21 በተጠናቀቀው የ3 ቀናት ክብረ በዓል አንዳንድ የአፍሪካ ዲያስፖራዎች በጀልባ ተጉዘው ወደ ቡላይ የደረሱ ሲሆን ከ400 አመታት በፊት ከተመሳሳይ ወደብ በባርነት የተወሰዱ በሺዎች የሚቆጠሩ አፍሪካውያንን ወደ ምድራቸው መመለስ እንደሚያመላክት ተገልጿል። አፍሪካውያን ባሪያዎች በሰንሰለት ታስረው ወደሚጫኑበት የንግድ መርከብ ያደርጉት የነበረውን አሰልቺ የእግር ጉዞ ለማመልከትም ወደ ውቅያኖሱ የሚወስደውን የ1.5 ኪሎ ሜትር መንገድ ተጉዘዋል። በዲያስፖራ የሚኖረውና ከጃማይካዊ ወላጆቹ የተወለደው የፓን አፍሪካ ጠንቀኝ ማርከስ ጋርቬ በዝግጅቱ የተሰማውን እንዲህ ይገልጻል።
ከባድና አድካሚ ተሞክሮ ነበር። እድለኛ ሆነን እኛ እንደ ቅድመ አያቶቻችን በሰንሰለት አልታሰርንም፣ ግን ውስጣችን እየተሰማን ነበር።
በሚሊየን የሚቆጠሩ አፍሪካውያን በምዕራብ አፍሪካ ሀገራት ወደቦች በኩል ወደ አሜሪካና ካሪቢያን ሀገራት ተወስደው ለባርነት ተዳርገዋል። የቅኝ ገዢዎችንም ግዛት አገልግለዋል። አንዳንዴ በዘመዶቻቸው በተቀናቃኝ ጎሳዎች ወይም በርስ በርስ ጦርነቶች ወቅት ተይዘው ለባርነት የተሸጡ አፍሪካውያን ረጅሙን የባህር ጉዞ ከመጋፈጣቸው በፊት በባህር ዳርቻ ላይ ረጅም የእግር ጉዞ ያደርጋሉ። ብዙዎቹ በእነዚህ ጉዞዎች ወቅት ለሞት ቢዳረጉም መትረፍ የቻሉት በተለያዩ የስኳር፣ የትንባሆና የጥጥ እርሻዎች ውስጥ የነበረባቸውን ከፍተኛ የሥራ ጫና ተቋቁመው ማለፍ ችለዋል። በክብረ በዓሉ ላይ የታደሙት እንግዶች ባሮች ቁጡና ተፋላሚ እንዳይሆኑ ያደርጋቸዋል በሚል እንዲጠጡ የሚገደዱበትን የጉድጓድ ውሃ ጨምሮ ሌሎች ከመቶ ዓመታት በፊት የነበሩ ታሪካዊ ስፍራዎችን ጎብኝተዋል።
We are, you know, from three races, so I want to understand where the African piece of our ancestors went through and
ሶስት የተለያዩ ዝርያዎች አሉብን። እነዚህ የአፍሪካ ዝርያዎቻችን ያለፉበትን መረዳት እንፈልጋለን። ስለዚህ ይሄ ለኔ በጣም ጠቃሚ ነገር ነው። ለአመታት በተሳሳቱ መረጃዎች ውስጥ ላለፉ ቤተሰቦቼና ጓደኞቼ ጥሩና ትክክለኛ መረጃ ወስድላችኋለሁ።
ከረጅም የእግር ጉዞ በኋላ እንግዶቹ በመመለሻው በር በኩል የሚጠጣ እንደሚቀርብላቸው የናይጄሪያ ዲያስፖራ ኮሚሽን ሊቀመንበር ዋና ስራ አስፈጻሚ የሆኑት አቢኬ ዳቢሪ ያስረዳሉ።
It is symbolic connection, economic, spiritual, emotional, physical. And as they are coming, as they say conversation, it brings comprehension.
ይሄ ምጣኔ ሀብታዊ፣ መንፈሳዊ፣ ስሜታዊና አካላዊ እንዲሁም ተምሳሌታዊ የሆነ ግንኙነት ነው። ከአንድ ሰው ጋር የበለጠ ስታወራ ነው የሰውየውን ማንነት በደንብ የምትረዳው። አሃ ይሄ ማንነት ነው፣ እንደገመትኩት መጥፎ ሰው አይደለሁም ማለት ነው ትላለህ። ወደዚህ ሲመጡ ደግሞ ለአህጉሩ ምን ማድረግ እንደምችሉ ማየት ይፈልጋሉ። ለምሳሌ እዚህ ባዳግሪ ውስጥ የዲያስፖራ ቦታ መገንባት ሊሆን ይችላል። ስለዚህ ለአህጉሩ መዋለ ንዋይ ማፍሰሻም መንገድ ነው።
በሌጎስ ግዛት ውስጥ የሚገኘው ባዳግሪ በአትላንቲክ የባሪያ ንግድ ወቅት ከፍተኛ የባሪያ ወደብ ሆኖ ያገለገለ ስፍራ ነው። ግምቶች በሰፊው ቢለያዩም እንደ አውሮፓውያን አቆጣጠር ከ15ኛው እስከ 19ኛው ክፍለ ዘመን ባለው ጊዜ ውስጥ ከ10 ሚሊዮን እስከ 28 ሚሊዮን የሚሆኑ አፍሪካውያን በአትላንቲክ ውቅያኖስ ላይ ተጭነው ተወስደዋል ተብሎ ይታመናል። ወደ ዚምባብዌ ስንሻገር ደግሞ ማራንጌ በአለም ላይ ትልቁ የአልማዝ ክምችት የሚገኝበት የዚምባብዌ ስፍራ ነው። እጅግ ከፍተኛ ዋጋ ያላቸው እንቁዎችም ለመጀመሪያ ጊዜ ከዚህ ስፍራ የወጡት እንደ አውሮፓውያን አቆጣጠር በ2006 ዓ.ም ምረት ነው። መንግስት በባለቤትነት የሚያስተዳድረው የዚምባብዌ አልማዝ ኩባንያ ሁሉም የዚምባብዌ ዜጎች ከማዕድን ቁፋሮ ተጠቃሚ እንዲሆኑ ምርቱን ለማሳደግ እየጣረ እንደሆነ የተቋሙ ቃል አቀባይ ሹገር ቻጎንዳ ይናገራሉ።
And I'm sure we are doing this by way of making sure that we contribute to community development.
እንን ያደረግን ያለነው የህብረተሰቡን ልማት በመገንባት የአካባቢውን ተወላጆች በመቅጠር መሰረተ ልማት በመዘርጋትና ስፖርትና መዝናኛ ስፍራዎችን የመሳሰሉ ምቹ ሁኔታዎችን ማሟላታቸውን በማረጋገጥ ነው። እነዚህ አገልግሎቶች በአቅራቢያ ያሉ አካባቢዎችም እየስፋፋ ነው።
በማራንጌ እድሜውን በሙሉ የኖረው አርትዌል ሙሻንጉድዛ ግን እነዚህ ጥቅሞች በአካባቢው ለሚኖሩ ሰዎች ገና አልደረሰም ይላል።
ማዳይሞንት ኩኖኩ ኩኑ ያይ ኩቲዋና ፎማውስ ኩንዶ ሽኩሩ ነያ ጉሻ ስኩፊዝ
በዚህ ማዕድን ማውጫ ስፍራ ችግር አለ። ወላጆች የትምህርት ቤት ክፍያ መክፈል ስላልቻሉ ልጆቻቸው ከትምህርት ቤት ይቀራሉ። በዚህ ያልማዝ ማዕድን አቅራቢያ የሚኖሩ ህጻናት በትምህርት ቤት በኩል ክፍያ እንዲቀንስላቸው ወይንም ክፍያ እንዲቀርላቸው በማድረግ ካልማዙ ተጠቃሚ እንዲሆኑ ተስፋ እናደርጋለን። የሚያሳስበንም ይሄ ነው። ልጆቻችን የተሻለ የወደፊት እጣ ፈንታ እንዲኖራቸው
የዚምባብዌ ያልማዝ ኩባንያ የአካባቢውን ህጻናት ትምህርት ለማሻሻል የሳይንስ ቤተ ሙከራዎች ያሏቸው ትምህርት ቤቶችን መገንባት መጀመሩን ይገልጻል። ሆነም የዚምባብዌ ዜጎች አልማዝ እንዲፈታላቸው የሚፈልጉት የትምህርት ቤት ችግራቸውን ብቻ አይደለም፣ ኢንዱስትሪው ኢኮኖሚውን የተሻለ እንዲደግፍም ይፈልጋሉ። የተፈጥሮ ሀብት አስተዳደር ማዕከል ዳይሬክተር የሆኑት ፋራይ ማጉ ዋናው ችግር ዘርፉ ግልጽነት የጎደለው መሆኑ ነው ይላሉ።
The diamond sector is now subject to X.
የአልማዝ ዘርፉ እጅግ ለከፋና ለተደራጀ ወንጀል ተጋልጧል። አልማዙ ወዴት እንደሚሄድ፣ እንዴት ከየሀገሩ እንደሚወጣና ገቢው ለምን እንደሚውል የሚያውቁት መሪዎች ብቻ ናቸው። እንደዚህጋ የአልማዝ ኢንዱስትሪውን በተመለከተ ከማንኛውም መረጃ ተገልለናል።
በዚምባብዌ የሰራተኛና ኢኮኖሚ ልማት ምርምር ተቋም ውስጥ የመጣኒ ሀብት ባለሙያ የሆኑት ፕሮስፔር ቺታምባራ ይህንን መረጃ ለዜጎች ተደራሽ እንዲሆን ማድረግ ዚምባብዌ አብዛኛውን ኢኮኖሚዋን በአልማዝ ላይ የገነባቸውን ቦትስዋናን ምሳሌ እንድትከተል ይረዳታል ይላል።
The second one being a beneficiation of those minerals. In other words, moving up the value chain through an industrialization-based process.
ሁለተኛው ነገር ከነዚህ ማዕድናት ተጠቃሚ መሆን ነው። ይህ ማለት በኢንዱስትሪው የስቴት ሰንሰለት ውስጥ ባለው ቀጣይ ሂደት ውስጥ ተራው ዜጋ ከነዚህ ሀብቶች ተጠቃሚ እንዲሆን ለማረጋገጥ ያስፈልጋል ነው።
በአሁኑ ወቅት ዚምባብዌ አውሮፓዊቷን ሀገር ሊክሰምበርግን የሚያክል የአልማዝ ክምችት ቢኖራትም በዓለም አቀፍ የአልማዝ ምርት 7ኛ ደረጃ ላይ ትገኛለች። ተከታዩ መሰናዷችን ደግሞ ሳምንታዊው ስፖርት ክፍለ ጊዜ ነው። ኢትዮጵያዊቷ ልቅና አምባው በስፔን ያለም አትሌቲክስ አገር አቋራጭ ውድድር ስታሸንፍ፣ በቫሌንሺያ ግማሽ ማራቶን ኢትዮጵያውያን አትሌቶች ብርና ነሐስ አሸንፈዋል። የእንግሊዝ ዓለም ዋንጫ አሸናፊና የማንቸስተር ዩናይትድ አንጋፋው ተጫዋች ሰር ቦቢ ቻርልስተንን ሞት በማስመልከት በርካታ የስፖርቱ ዓለም ሰዎች ሀዘናቸውን እየገለጹ ነው። የእስራኤልና ሐማስ ጦርነት በስፖርቱ ላይ ያሳደረ ያለው ተጽዕኖ ሲቀጥል፣ አልጄሪያ የፍልስጤም ብሔራዊ ቡድን ጨዋታዎችን አስተናግዳለሁ ብላለች። አሜሪካዊው ቤን ሼልተን በጃፓን ኦፕን ሩሲያ ተጋጣሚውን በማሸነፍ የመጀመሪያ የኤቲፒ ዋንጫውን አንስቷል። እነዚህንና ሌሎች ዘገባዎችን ያካተተውን ኬኔዲ አባተ ያቀርባል።
ኢትዮጵያዊቷ አትሌት ልቅና አምባው በዘንድሮው የዓለም አትሌቲክስ ሀገር አቋራጭ ውድድር በሴቶች የመጀመሪያዋ የወርቅ አሸናፊ ሆናለች። የ25 ዓመቷ ወጣት አትሌት ልቅና ትላንት በስፔን አሞሬቪታ የተካሄደውን የ8.7 ኪሎ ሜትር ሀገር አቋራጭ ውድድር 29 ደቂቃ ከ36 ሰከንድ በማጠናቀቅ ነው ያሸነፈችው። ከድሏ በኋላ የደስታዋን መጠን ስትገልጽ ጨረቃ ላይ እንዳለው ይስማኛል ያለችው አትሌቷ ለዚህ የሀገር አቋራጭ ውድድር ላለፉት 3 ወራት በጣም ጠንክሬ ስልጠና ሳደርግ ቆይቻለሁ ብላለች። ሌላኛዋ ኢትዮጵያዊት አትሌት ለምለም ንብረት ደግሞ ከአትሌት ልቅና በሁለት ሰከንድ ብቻ ዘግይታ በሁለተኝነት ተከትላት ገብታለች። ኬንያዊቷ ሉሲ ማውያ ደግሞ ሶስተኛ የወጣች አትሌት ናት። በወንዶች ምድብ ደግሞ የብሩንዲው ሰለስቲን ኒኩማና፣ ኤርትራዊው መርሃዊ መብራቱና ኡጋንዳዊው ሊዮናርዶ ቼሙታይ ከአንድ እስከ ሶስት ያለውን ደረጃ ይዘው አጠናቀዋል። በዚያው በስፔን በተካሄደ የቫሌንሺያ የግማሽ ማራቶን ደግሞ በሁለቱም ጾታ ኬንያውያን ድል ሲያደርጉ፣ በወንዶች ኪቤውት ካንዲ በታሪክ አራተኛውን ፈጣን ሰዓት አስመዝግቦ አሸንፏል። ካንዲ ውድድሩን በ57 ደቂቃ ከ40 ሰከንድ ነው ያጠናቀቀው። ይህም ቀድሞ ካስመዘገበውና የዓለም ክብረ ወሰን ከነበረው 57 ደቂቃ ከ32 ሰከንድ ቀጥሎ ሁለተኛ ፈጣን ሰዓቱ ነው። አትሌቱ በታሪክ ከተመዘገቡት አራት የዓለም ፈጣን የግማሽ ማራቶን ሰዓቶች የሁለቱ ባለቤት መሆንም ችሏል። ውድድሩን ከካንዲ በአንድ ሰከንድ ብቻ ዘግይተው ያጠናቀቁት ኢትዮጵያውያኑ ዮሚፍ ቀጀልቻና ሀጎስ ገብረ ሕይወት በማይክሮ ሰከንድ ተቀዳድመው ሁለተኛና ሶስተኛ ወጥተዋል። ኬንያውያን ከአንድ እስከ ሶስት በወጡበት በሴት አትሌቶች የግማሽ ማራቶን ውድድር ደግሞ ኢትዮጵያውያኑ ጎቲቶም ገብረ ስላሴና ትዕግስት ገዛኸኝ አራተኛና አምስተኛ ወጥተዋል። የእንግሊዝና የማንቸስተር ዩናይትድ ስመጥር አንጋፋ ተጫዋች ሰር ቦቢ ቻርልተን በ86 ዓመታቸው ከዚህ ዓለም በሞት ተለይተዋል። ከእንግሊዝ ጋር የዓለም ዋንጫን ያነሱትና በክለባቸው እንዲሁም በአገራቸው ከፍተኛ ተወዳጅነትና ክብር ያላቸው ቦቢ ቻርልተን ቅዳሜ ዕለት ነው ያረፉት። በማንቸስተር ዩናይትድ በ17 ዓመታት ቆይታቸው 3 የሊግ ዋንጫዎችን፣ የአውሮፓ ዋንጫንና የኤፍኤ ዋንጫን አሸንፈዋል። የ1966ቱን የዓለም ዋንጫ ያሸነፈው የእንግሊዝ ቡድን ወሳኝ አካልም ነበሩ። የዩናይትድ የምንጊዜም ኮከብ ተደርገው የሚቆጠሩት ቻርልተን ለክለቡ 758 ጊዜ ተሰልፈው 249 ጎሎችን አስቆጥረዋል። ለዩናይትድ ተሰልፈው የመጫወትን ክብረ ወሰን ሪያን ጊግስ በ2008 እንዲሁም ከፍተኛ ግብ አስቆጣሪነትን ዋይኒ ሩኒ እስከ ተቆጣጠሩበት ጊዜ ድረስ በሁለቱም ቻርልተን የክለቡን የበላይነት ይዘው ቆይተዋል። የአንጋፋውን ተጫዋች ህልፈተ ህይወት ያረዳው ማንቸስተር ዩናይትድ ቻርልተን በክለባችን ታሪክ ከታላላቅና ተወዳጅ ተጫዋቾች መካከል አንዱ ነው ብሏል። ሰር ቦቢ በማንቸስተር ወይም በዩናይትድ ኪንግደም ብቻ ሳይሆን በዓለም ዙሪያ እግር ኳስ ባለበት ቦታ ሁሉ ለሚሊዮኖች ጀግና ነበር ሲልም ክለቡ ገልጿል። የዩኬ ጠቅላይ ሚኒስትር ሪሺ ሱናክ ባስተላለፉት የሐዘን መግለጫ ደግሞ የሰር ቦቢ ቻርልተንን ሞት በመስማቴ በጣም አዝናለሁ። በታሪክ ከታላላቅ ተጫዋቾች አንዱ ነው። ሰር ቦቢ በሰላም እረፍ ብለዋል። የ1966ቱን የዓለም ዋንጫ ባሸነፈው የእንግሊዝ ብሔራዊ ቡድን ውስጥ ተካተው ከሰር ቦቢ ጋር ተሰልፈው የተጫወቱት ጂኦፍ ሄርቨስት ደግሞ ዛሬ በጣም አሳዛኝ ዜና ሰማሁ ብለዋል። ከእውነተኛዎቹ ታላላቆች አንዱ ሰር ቦቢ ቻርልተን አርፏል። እርሱን በፍጹም አንረሳውም ሲሉም አክለዋል። ምርጥ የሥራ ባልደረባና ጓደኛቸው እንደነበሩ ማስታወሰው ለቤተሰቦቻቸውና ወዳጆቻቸው መጽናናትን ተመኝተዋል። የቀድሞው የማንቸስተር ዩናይትድና የእንግሊዝ አማካይ ዴቪድ ቤካም፣ የእንግሊዝ ብሔራዊ ቡድን አሰልጣኝ ጋሬት ሳውዝጌት፣ የቀድሞው የዩናይትድና የእንግሊዝ ተከላካይ ጋሪ ኔቪል፣ አጥቂው ጋሪ ሊንከር፣ የፊፋ ፕሬዝደንት ጂያኒ ኢንፋንቲኖ፣ የእንግሊዝ እግር ኳስ ማህበር፣ የማህበሩ ፕሬዝደንት ልዑል ዊሊያም፣ ፕሪምየር ሊግ፣ የእንግሊዝ ብሔራዊ ቡድን፣ የጀርመን እግር ኳስ ሊግ እና ሌሎችም በርካታ የስፖርቱ ዓለምና ታዋቂ ሰዎች ሀዘናቸውን መግለጻቸውን የሮይተርስ ዘገባ ያመለክታል። የፍልስጤም እግር ኳስ ማህበር ባቀረበው ጥያቄ መሰረት የፍልስጤም ብሔራዊ ቡድን ወደፊት የሚያደርጋቸውን የእግር ኳስ ጨዋታዎች ለማስተናገድ መስማማቷን አልጄሪያ ገልጻለች። ፍልስጤም በሚቀጥለው ወር የ2026 የዓለም ዋንጫ ማጣሪያ ጨዋታን በእስያ አህጉር ስር እንደምታደርግ ታውቋል። በፈረንጆቹ ህዳር 16 ከሊባኖስ ጋር የመጀመሪያ የማጣሪያ ጨዋታውን በተባበሩት አረብ ኤምሬቶች የሚያደርገው የፍልስጤም ብሔራዊ ቡድን ከአምስት ቀናት በኋላ ከአውስትራሊያ ጋር በሜዳው ያደርጋል ተብሎ የሚጠበቀው ጨዋታ በሰሜን አፍሪካዋ አልጄሪያ ሊደረግ ይችላል ተብሏል። የአልጄሪያ እግር ኳስ ፌዴሬሽን ፕሬዝደንት ዋሊድ ሳዲ ሀገራችን በህዳር ወር የታቀደውን ይፋዊ የፍልስጤምና አውስትራሊያ ጨዋታ ታስተናግዳለች ማለታቸውን ፌዴሬሽኑ በድረገጹ አስታውቋል። የእስራኤል ብሔራዊ ቡድን ከስዊዘርላንድ አቻው ጋር የሚያደርገው የዩሮ ማጣሪያ ጨዋታም በእስራኤል ሐማስ ጦርነት ምክንያት በአንድ ወር መራዘሙን ባለፈው ሳምንት መዘገባችን ይታወሳል። በእስራኤል የሚደረጉ ሌሎች የእግር ኳስ ጨዋታዎችም ለሌላ ጊዜ እንደሚራዘሙ የገለጸው የአውሮፓ እግር ኳስ ማህበር ጨዋታዎቹ የሚካሄዱበትን ቦታ ከሚመለከታቸው አካላት ጋር እየተነጋገረ እንደሚያሳውቅ መግለጹም አይዘነጋም። ሐማስ መስከረም 26 ማለዳ በእስራኤል ላይ ድንገተኛ ጥቃት ፈጽሞ ከ1400 በላይ ሰዎችን መግደሉን የገለጸችው እስራኤል በጋዛ ሰርጥ እየወሰደች ባለችው መጠነ ሰፊ የአጸፋ ጥቃት የሞቱ ሰዎች ቁጥር ከ5000 መብለጡን በጋዛ የሚገኘው የፍልስጤም ጤና ሚኒስቴር ዛሬ ከሰዓት አስታውቋል። በመጨረሻም አሜሪካዊው ቤን ሼልተን ትናንት በቶኪዮ በተካሄደው የጃፓን ኦፕን የፍጻሜ ጨዋታ ሩሲያዊውን አስላን ካራትሴቭን 7-5 እና 6-1 በማሸነፍ የመጀመሪያውን የኤቲፒ ዋንጫ አንስቷል። የ21 ዓመቱ ሼልተን ካራትሴቭን ለመርታት የፈጀበት 84 ደቂቃ ብቻ ነው። ይህን ድሉን ተከትሎ ደረጃውን በማሻሻል የዓለም ቁጥር 15 የሜዳ ቴኒስ ተጫዋች መሆን ችሏል። ይህ ለእኔና ለቡድኔ ትልቅ ትርጉም አለው። የኤቲፒ ዋንጫን ለማሸነፍ ጠንክረን እየሰራን ነበር ሲል ሼልተን ከድሉ በኋላ ተናግሯል። ሼልተን በዚህ የውድድር ዘመን የመጀመሪያ የኤቲፒ ዋንጫውን ያሸነፈ 6ኛ ተጫዋች ነው። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የተከበራችሁ አድማጮች እንዲሁም ተመልካቾቻችን ለምሽቱ ያዘጋጀናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ከሌሎች የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ነገ በሌሎች ዝግጅቶች ዳግም ተመልሰን እንገናኛለን። ሰላም፣ ደህና ደሩ።